የቀድሞ መሪ መንግስቱ ኃይለማርያም ሰሩት ባሏቸው በደሎች ይጠቁ የሚሉት ባንድ ወገን
የለም ለምሆኑስ ማን ነው ጠያቂው የሚሉን ደግሞ በሌላው ጎራ ተሰልፎ ሙግት የገጠሙበት ቀደም ብለን በመግቢያችን ያስተዋወቅነው ዝግጅት ነው ቀዳሚው።
መልካም እንግዲህ አላ እንግዶቻችንን አስተዋውቅ። መንግስቱ ኃይለማርያም ለፍርድ መቅረብ አለባቸው ወንጀለኛ ናቸው የሚለውን ሐሳብ የሚያጠነጥኑት ፍትህ ለኢትዮጵያውያን የሚል ግብረ ኃይል አለ። የሱ አባል አቶ ነሲቡ ስብሐት ናቸው።
የለም መንግስቱ ኃይለማርያም ሊጠየቁ አይገባም ማን ነው ጠያቂው የሚለውን መከራከሪያ የሚያቀርቡት ደግሞ
የመቶ አለቃ መስፍን ከበደ ከላስ ቬጋስ ናቸው። ሁለታችንም እናመሰግናለን። ከአቶ ነሲቡን ጀምረ አቶ ነሲቡ ከዚህ ቀደም በዚህ ጉዳይ ላይ ሁለት እርሶን አሳብ የሚደግፉ እንግዶች አቀርበን ነበር አለ ተሳውቃለሁ።
ልክ ነው።
ያንኑ መስመር ነው እርሶ የሚከተሉትና እስቲ ምንድን ነው በኮይ መንግስቱ ኃይለማርያም ላይ የሚያቀርቡት ክስ? ለምንድን ነው ለፍርድ ይቀርቡ የሚከርሶን ጀምር።
1967 ዓ.ም ተመረሰ መስከረም ላይ ስልጣን ከተያዘ በኋላ በሶስት ወር እድሜው ሳይታሰብ የተረሸኑት 60 ሰዎች 54 የድሮ የኃይለ ሥላሴ መንግስት ባለስልጣናትን አካቶ በተደረጉ ህዳር 14 ተገደሉ ተብሎ ሲወጣ ህዳር 13 ቀን መንግስቱ ኃይለ ማርያም የፈረመበት ጀነራል አማን አንዶም ታስረው እንዲቀርቡ በከርቸሌ ለ54 የሚሆን ሰው ጉድጓድ እንዲቆፈር እና በመጨረሻም ከሌሊቱ 8 ሰዓት በጥይት ተደብድበው እንዲገደሉ እናሳውቃለን በሚል ይህንን አስፈጽሞ
የእሳቸው ፊርማ ለመሆኑ ተረጋግጧል። በነገራችን ላይ
ይህንን ህግ ያዛው ያጣራው የእሳቸው ለመሆኑ እኛ አይደለንም። እኛ መረጃውን በተገኘው መሰረት ይዘናል። ይሄም ግን የእሳቸው እንደሆነ አሁንም ለፍርድ ሲቀሩ ነው የሚታወቀው። እነኝ ሁሉ ሁኔታዎች ይሄ ራሱ እኛ ይህን መረጃ ስናቀርብ ከህግ አንጻር ልክ ነው አይደለም ይሄ ይወስነዋል። እነኝ ሁኔታዎች እንግዲህ ምንድን ነው የሚያሳዩት? ይሄ በግል ተካሄደው በ14 ነው ለደርግ አባላት እንኳን የታወቀው። ይህን እንኳን አሁን ለጠየቀኝ ጥያቄ በቅርቡ እኔ መጽሐፉን ላይ ብዙ እንትን ቢኖረኝም ፍስሐ ደስታ በጻፉት ላይ እንኳን ይሄንን አንስተዋል። ከዛ ጋር እንግዲህ ተጨማሪ መንግስቱ ኃይለማርያም ሊጠየቅባቸው የሚችል ያለ ህግ የተገደሉት ላይ ነው። በፍየል ወጠጤ ያለ ፍርድ የተገደሉ ናቸው። ለምሳሌ እንደነ ደጃዝማች ፀሐይ ወንቅ ሥላሴና የመሳሰሉ በራሱ እንኳን በደርግ በነበሩት የጥር 26/69 ጉዳይ አለ ሻለቃ ኪሮስ፣ ሻለቃ ሲሳይ፣ ብርጋዴር ጀነራል ጌታቸውን አደው፣ ኮሎኔል አጥናፉ ራሱ እነኚህ ሁሉ እንደገና በ1981 የግንቦት መፈንቅለ መንግስት የተገደሉ ጀነራሎች ያለ ፍርድ ቤት ትዕዛዝ የተገደሉ ናቸው። ይሄን ሁሉ ሊጠየቅበት ይችላል። በመጨረሻም ደግሞ አገር አንድ ጥይትና አንድ ሰው እስኪቀር ድረስ ሰዋለው ያለ ሰው መጨረሻ ጦሩን ሁሉ አዳፍጦና በትኖ የሸሸ ነው። በዚህ እንኳን ከህግ አንጻር በጦር ወንጀለኝነት ሊጠየቅ ይችላል እና
ሸሽተው ወጡ ሲሉም ለዛ መረጃ አላቸው ለመሸሻቸው ማለት ነው።
እንግዲህ እሱን በምንድን ነው አሁንም እነኝ ሁኔታዎች
ለምንድን ነው ይህን ያነሳሁት?
በሬዲዮ ሁሉ የተነገረ ነው። ፈርጦ ወጣ ነው የተባለው።
እንግዲህ
ሁሉም መረጃ ነው። እንግዲህ
የተለያየ ሀሳብ ስላለን እሺ፣ መቶ አለቃ ይቀጥሉ።
እሺ፣ በጣም አመሰግናለሁ። እንደው ሰውን ኢንተራፕት ከማድረግ ብዬ
ላለማቋረጥ። እሺ፣ መልካም፣ እናመሰግናለን።
እስከ መጨረሻው ይጨርሱ በሚል እያዳመጥኩ ነበር ያለሁት እና ግን አንዳንድ ነገሮች እውነትነት ያላቸው ባይሆኑም ቢያንስ እንደው በአንድ አባባላቸው ላደንቃችሁ እወዳለሁ። እሱ ምንድን ነው አሁን የጓድ ፍስሐ ደስታ የጻፈው መጽሐፍ እንደ ኤቪደንስ ሪፈረንስ ያደርጉ የሰማው ይመስለኛል። ብዙ እንደዚህ እንደ አቶ ነሲቡ አይነት አመለካከት ያላቸው ሰዎች ችግራቸው ምንድን በተለይ መጽሐፍና እውነት ላይ ታሪክ ላይ መተን በምንከራከር በምንወያይ ሰዓት ፈጽሞ ይሄማ ፍቅረ ሥላሴን የጻፈው ይህን ፍስሐ ደስታን የጻፈው እነዚህ ራሳቸውን ከወንጀል ነጻ ለማድረግ ብለው የጻፉት መጽሐፍ ስለሆነ ከነጨራሹ በጭፍን መጽሐፉንም አንቀበልም ይሉ አሉ። አቶ ነሲቡን የሚለያቸው ቢያንስ ይህን እውነታ መቀበላቸው ነው።
ግን እሳቸው ከተናገሩት አንዳንዱ እውነት አይደለም ብለው ጀምረዋል። መቶ አለቃ ምንድን ነው ከአቶ ነሲቡ ንግግር ላይ ስህተት?
ወደዛ ልመለስ ነው ቢያንስ ይችን ፖይንት እንደው ክሬዲት ልስጣቸውና ወደ ዋናው ነገር ልምጣ ብዬ ነው። ማለት እኔ በተፈጥሮ ሁሉንም እንደው በጭፍንና በድርቅ ባለ ነገር መከራከር እውነት ከሆነ እውነት ነው፣ ሰቶችም ከሆኑ ደግሞ እየተራረምን መሄድ ስላለበት ዞሮ ዞሮ እኛ የዛሬ 44 እና 45 ዓመት ለተፈጸመ ታሪክ አሁን አይነት ክርክሮችን አስብ የምንከራከር ምናልባት ትውልድ ያስተምራል በሚል ከዛ ጥፋት ከዛ መጠፋፋት ምንማራለን በሚል እንጂ አሁን እነሱ እንደሚሉት ኮሎኔል መንግስቱን የመክሰስም እሳቸውን የሚያስጠይቃቸውም እነሱ በሚሉት መልክ ማለት ነው። ምክንያቱም ይሄ የግሩፕ ጉዳይ ነው፣ የተወሰነ ግሩፖች። በነገራችን ላይ ኮሎኔል መንግስቱን በኢትዮጵያ ታሪክ 17 ዓመት አልገዙ አስተዳደሩ ነው የምንለው እኛ አስተዳደራችን ነበሩ እንጂ ገዢ አይደሉ። የገዢን ዴፊኔሽን ይገልጻሉ ብለን አናስብም። ወደ ዋና ፖይንት ስመጣ በ1966-67 እስከ 71 ድረስ ለኢትዮጵያ መልካም የሆነላት ጊዜም ነው፣ በጣም አሳፋሪ ታሪክ እና ጨለማ ይሆነበት ጊዜ ነበር። መልካሙ ምንድነው በተለይ ለጭቁኑ ህዝብ በገጠር ለሚኖሩ በከተማ ከተማ ለሚኖሩ ለወዛደሩ በጣም ተሰቃይቶና በጭቁና ለሚኖሩ ህዝብ መንግስቱ ነው የመሰለ መሪ መጥቶለት ብዙ ህይወቱ የተለወጠበት ብዙ ብርሃን ያየለበት ዘመን ነው። እኛ እንደዛ ነው የምናስበው። የመንግስቱ ወዳጆች አፍቃሪዎች መንግስቱ ለኢትዮጵያ ምርጥ መሪ ነበር ብለን የምናስብ ሰዎች እንደዛ ነው የምናየው ከሳጆቹ ቢደሱት። በአንጻሩ ደግሞ በሌላ ሳይድ ላይ እርስ በርስ መጨፋጨፍ የነበረበት በጣም አሳዛኝ የነበረበት ጨለማ ዘመን የነበረበት እና በየትኛውም ሳይድ ላይ ያለቁት ወገኖች እኛ በኢህአፓ ሳይድ ይሁን በኢመይሱን ይሁን በደርግ ይሁን ዞሮ ዞሮ የተጠፋፉት ኢትዮጵያኖች ናቸው። በእነሱ ህይወት መጥፋት ማንም በተለይ ዛሬ ላይ ቁጭ ብለን ስናስበው እሰይ ደጋረገ የሚያሳይ ነገር የለም። በጣም አሳዛኝ ነው፣ አሳፋሪ ነው። በዚህ ሁላችንም ምናልባት ልባችን ሊሰበር የሚችልበት ነገር እንጂ የሚያኮራ ልብ እንደው በሚያስቆፍስ ታሪክ አልተፈጸመም። እንደ ዜጋ እንደ አንድ ኢትዮጵያዊ በተለይም ደግሞ መከላከያ ሰራዊት አባልነቴ በዚህ አይነት ሁኔታ በተፈጸመው የኃይለ ሥላሴ ባለስልጣኖች በሳቸውም ጭምር እንዲሁም በኢህአፓ አባሎች ወይም ደግሞ ኢህአፓዎችን በፈጸሙት ጥፋት እኔ እንደ ዜጋ በጣም ነው የሚያሳዝን። ግን ትልቁ ጥያቄ ትልቁ እውነታ የቱ ጋር ነው? እጆች ሁሉ ጣቶች ሁሉ ወደ መንግስቱ ኃይለማርያም እሱ ስለሚጠሉት ብቻ መንግስቱ ልክ ሙናሰር ገዳይ እንደነበረ ጨፍጫፊ እንደነበረ ከመግደል በስተቀር ሌላ ውቀትም ሙያም እንዳልነበረው አድርጎ የሚያቀርቡት ትርክ ከዚህ ያህል አመት በኋላ እንኳን እንደው ትንሽ ወደ ማስተዋል መምጣት አለመቻላቸው ነው የሚያሳዝነው። መንግስቱ እንዴት ነው የሚታየው ኢትዮጵያ ውስጥ ነው? መንግስቱን የተወሰኑ ሰዎች ባንዳዎች ስልጣን የቀማቸው ሰዎች የበለጣቸው ሰዎች እውነት ነው በተለያየ መልክ ሊመለከቱትና ዲፋይል ያደርጉት ይችላል። እኛ ግን መንግስቱን የምንወድ ሰዎች ወይም ደግሞ መንግስቱ ለኢትዮጵያ መልካም የስጋ ዝምድና ወይም የጥቅም ግንኙነት ኖሮ ሳይሆን እንደ ዜጋ በተለይ ዛሬ ላይ ቆመን ስንመለከተው ዛሬ ኢትዮጵያ የደረሰችበትን ሁኔታ ስንመለከት ያን የነበረን ብሔራዊ ስሜት፣ ብሔራዊ ክብር፣ አንድነታችን ሰው ከሰሜን ኢትዮጵያ ተነስቶ ከኤርትራ ተነስቶ ወደ ቦረና ሄዶ ቢሰራ ማን ከዚህ መጣ የሚለው የለ። መነገድ፣ ማግባት፣ መውለድ የተለያየ አይነት ህይወትን መስርቶ መኖር የሚችልበት ሁኔታ ተጠራርጎ ጠፍቶ ዛሬ ከአንድ ክፍለ ከተማ ወደ ሌላ ክፍለ ከተማ ለመንቀሳቀስ እዚህ ደረጃ የደረስንበት ሁኔታ የተሰማንን ብሔራዊ ክብር ስንመለከት መንግስቱ እንደገና ተመልሶ ጊዜን ወደ ኋላ በሪሞት ኮንትሮል ማምጣት ይቻላል። መንግስቱ ዛሬ እንኳን ለኢትዮጵያ ብቁ ነው ተመጣጣኝ ነው እንዳለን
ቀደም ሲል አቶ ነሲቡ ግን ነጥብ በነጥብ ያስቀምጡት አለ። እንዴት ይመልሳሉ? የንጉሱን 50 ምናምን ወይም 60 ሰዎች መግደል፣ በስም የተጠቀሱ ወታደሮችን መግደል፣ የቀይ ሽብር የመሳሰለውን ይሄንን መፈጸማቸው ከሆነ መንግስቱን ወንጀለኛ አድርግም ነው ወይ የሚሉት?
በጣም ጥሩ። እኔ የጀመርኩት መንግስቱ እንዴት ይታያል ነው። መንግስቱ በኢትዮጵያ ውስጥ ስቲል የሚወነጅሉ ሰዎች እሱ እያንዳንዱን ጣት በሙሉ ወደ እሱ ላይ ተጠቁመው መንግስቱ ጨራሽና ገዳይ እንደነበረ አድርገው ነው የሚያስቡት። መንግስቱን በዚህ በጭፍጨፋና በግድያ እሱ ወንጀለኛ እንደሆነ የሚያስቡ እልመኞች ነው የምላቸው። ምክንያቱም እልም እንጂ ይሄ በተግባር የሚሆን ነገር የለም። ምክንያቱም እውነታውን ነጋገር ከተባለ በ1966-67 እስከ 71 ድረስ በየትኛውም ሳይል ላይ ከፍተኛ የሆነ ጭፍጨፋ ነበር። ኢህአፓ በመዝገብ በስነ ስርዓት በሰነድ የተረጋገጠ 271 ሰዎች ላይ ተጠያቂ በዛ ሰዓት። ሌሎቹም እንደዚሁ በሜሶና ኢህአፓ ተጨፋጭፈዋል። እንዲያውም እሳቸው የሚቀበሉኝ ከሆነ አቶ ነሲቡ ምናልባት የፍቅረ ስላሴ ጉደረስን መጽሐፍ መጥቀስ ካለብኝ ፍቅረ ስላሴ ጉደረስ እኛና አብዮቱ በሚል መጽሐፋቸው ላይ በስነ ስርዓት በስል ዝርዝር ያውም በጣም ታዋቂ ሰዎች ሳይቀሩ እነ የሸዋ ልዑል መንግስቱ፣ ዶክተር ፍቅሬ መረድን እና የመሳሰሉትን ሰዎች በታዋቂዎቹ ልጥቀስ ብዬ ነው። እነዚህን ሁሉ ጨርሰው አንድም ቀን ወደ ራሳቸው አዙረው ቢያንስ ለእነዚህ ሰዎች ግድያ ተጠያቂ ነን ብለው ሲሉ አልሰማውም። ስለዚህ በዚህ ዙሪያ ላይ ከሳሹ ማን ነው ተከሳሹ ማን ነው የሚለው ነገር ትልቁ ጥያቄ ነው። ከዛው ጋር ተያይዞ በመጀመሪያ ደረጃ ላይ አንድን ግለሰብ ባለስልጣንን መክሰስ፣ የሀገር መሪዎችን መክሰስ መጠየቅ በኢትዮጵያ ብቻ አይደለም በመላው ዓለም የተለመደ ነገር ነው። ዛሬም ወደፊት የሚኖር ጉዳይ ባለስልጣን በየትኛውም ኮንዲሽን ስልጣን ላይ ይመጣል። ስልጣን ላይ ከመጣ በኋላ ለሰራቸው መልካም ስራዎች ይመሰገናል። ለሚያጠፋቸው ጥፋቶች፣ ሙስናዎች፣ የሰው ልጅ ማጥፋቶች፣ ስልጣንን ከሚገባው በላይ መጠቀም የመሳሰሉት ላይ ይጠየቃል በህግ ማለት ነው። ለመጠየቅ ግን ብዙ የሚያስፈልጉ ነገሮች አሉ። ፕሪኮንዲሽኖች መሟላት መቻል አለባቸው። ከብዙዎቹ በጥቂቶቹ እንኳን በመጀመሪያ ደረጃ ላይ ጠያቂ መንግስት ያስፈልጋል። የሚጠይቅ መንግስት በህዝብ የተመረጠ ህብረተሰቡ ህዝቡ መንግስቴ ነው የሚለው የሚኮራበት ትክክለኛ የሆነ መንግስት ያስፈልጋል።
ዜጎች አይጠይቁም።
ቁጥር ሁለት ወደዛ ለመጣ ነው ህገ መንግስት ያስፈልጋል። ህገ መንግስት ማለት በመንግስትና በህብረተሰቡ መካከል ያለው ኮንትራት ማለት ነው። ህብረተሰቡ በዚህ ነው የምንተዳደረው ብሎ የፈረመበት የተስማማበት የተወያየበት ያጸደቀው ህገ መንግስት ነው። መንግስት ደግሞ ህዝቦችን አስተዳድራለሁ የሚልበት ሰነድ ህገ መንግስት ነው። በእንደዚህ ያለ መልክ የጸደቀና ውይይት ላይ የደረሰ ሰነድ ኖሮ ማንኛውም ሰው ከህግ በታች ሆኖ ተጠያቂ የሚሆንበት ነገር ይኖራል። በዚህ ኮንዲሽን በየትኛው ነገር ነው የምንጠየቀው? ኢትዮጵያ ውስጥ የተመረጠ መንግስት አለ ወይ? ባለፉት 27 ዓመት ኢትዮጵያ ውስጥ የነበረው መንግስት ምን አይነት እንደነበረ ይታወቃል። ህገ መንግስት የተባለው በማን እንደተጻፈ፣ እንዴት እንደተዘጋጀ፣ ምን አይነት ህገ መንግስት እንደነበረ ይታወቃል። ይህንን ያሟላል።
ግን ያ መንግስት ህገ መንግስት ባለመኖሩ ግን ወንጀለኛ አይጠየቅም።
አቶ ነሲቡ፣ ኮሎኔል መንግስቱ ኃይለማርያም በገለልተኛ አይን አልታይም ቢሉ ያ ጥያቄ ቢነሳ ገለልተኛ ስለመሆኑ ትክክለኛ ፍርድ ስለማግኘታቸው ምንድን ነው ዋስትናው? መቶ አለቃ መስፍን ደርሶ ልምጣ። በአንድ ወቅት አገር የመራ በስልጣን ዘመኑ የተፈጸሙ ኃላፊነቶች፣ ወንጀሎች አሉ ከተባለ መጠየቅ በፍርድ ሂደት ማለፍ ለምን ችግር ይሆናል? Thank you.